ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀምሯል። ኢትዮጵያ ለሚቀጥሉት 5 ወራት 230 ሚሊዮን ዶላር የሚያወጣ ምግብ ነክና ሌሎች አስቸኳይ የሰብአዊ እርዳታ ቁሳቁሶች እንደሚያስፈልጓት ተገለጠ። አስቸኳይ እርዳታው የሚያስፈልጋቸው ሰዎች ቁጥርም ቀደም ብሎ ከተገመተው በ55% መጨመሩ ታውቋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ክስ ባልተነሳላቸው የዞን 9 አምደኞች ጉዳይ ብይን ይሰጣል ተብሎ በትላንትናው ዕለት ቢጠበቅም ለሌላ ጊዜ ነው ቀጠሮን ያስተላለፈው። የችሎቱን የትላንት ውሎ የተመለከተ ዘገባና በጉበት ካንሰር ላይ ያተኮረ የሐኪሞን ይጠይቁ ቅንብር ከምሽቱ ዝግጅቶች ውስጥ ናቸው። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። የዛሬ ማክሰኞ ነሐሴ 19 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራናለች። ሰዓቱ የዓለም ዜና አዲስ አበባ።
እንደምን አመሻችሁ። የኬንያ ፖሊሶች ሶማሊያ ውስጥ የሚንቀሳቀሰው የአልሻባብ ቡድን አባላት ለመሆን የፈለጉ ናቸው ያሏቸውን 8 ታንዛኒያውያን በቁጥጥር ስር አዋሉ። ጋሪሳ ውስጥ የሚገኙ ባለስልጣናት እንዳሰዱት ከሆነ 8ቱ ተጠርጣሪዎች ዳዳብ ከተማ ውስጥ ትናንት በቁጥጥር ስር ውለዋል። የክልሉ ሰላምና ደህንነት አስተባባሪ መሐመድ አሊ ሳለህ ሰዎቹ ከታንዛኒያ የመጡ ናቸው ከማለት ያለፈ ዝርዝር አልሰጡም። ፖሊሶች ሰሜናዊ ምስራቅ ክፍለ ሀገር ውስጥ ባለፈው ሳምንት 2 ሴቶችን በቁጥጥር ስር እንዳዋሉ ሳለህ አመልክተው አንዷ ኬንያዊት አንዷ ደግሞ ታንዛኒያዊት የሆኑት እነዚሁ ሴቶች የአልሻባብ ምልምል ሙሽሮች ናቸው ብለዋል። በሌላ ዜና ፖሊሶች በአንድ መኖሪያ ቤት ውስጥ ባካሄዱት አሰሳ 7 ሽጉጦች፣ 7 የእጅ ቦምቦች፣ 20 ጥይቶችና 15 መጽሔቶችን ጨምሮ በርካታ የጦር መሳሪያ ክምችት መማረካቸው ተገልጧል። ቤት አከራዮች ከእንደነዚህ አይነት ተከራዮች መጠንቀቅ እንዳለባቸው የክልሉ ሰላምና ደህንነት አስተባባሪ ጨምረው አሳስበዋል። ጋሪሳ የአልሻባብ የጥቃት ዓላማ መሆኗ ይታወቃል። ባለፈው ሚያዝያ ወር እንኳ በጋሪሳ ዩኒቨርሲቲ ላይ ባካሄደው ጥቃት ብዙዎቹ ተማሪዎች የሆኑበት የ148 ሰዎች ሕይወት መጥፋቱ አይዘነጋም። የደቡብ ሱዳን ፕሬዝዳንት ሳልቫኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን ስምምነት ለመፈረም ተስማምተዋል። የአሜሪካ ድምፅ ወደ ደቡብ ሱዳን ለሚያሰራጨው ፕሮግራም በደረሰ አንድ ደብዳቤ ላይ እንደተገለጠው ስምምነቱ ነገ ረቡዕ ጁባ ውስጥ እንደሚፈረም ኢጋድ አመልክቷል። ኢጋድ የደቡብ ሱዳንን ጦርነት ለማቆም በሚስተር ኪር መንግስትና በተቀናቃኛቸው ሪክ ማቻር መካከል የሚካሄደውን ድርድር ሲሸመግል እንደነበር አይዘነጋም። ማቻር ስምምነቱን ባለፈው ሳምንት የትናንት ሰኞ ሳምንት አዲስ አበባ ላይ የፈረሙ ሲሆን ሳልቫኪር ግን ልምከርበት በሚል ሰበብ አለመፈረማቸው ይታወሳል። የፈረንሳይ ዜና አውታር የሚስተር ኪርን ቃል አቀባይ ጠቅሶ እንደዘገበው ኪር ስምምነቱን ቢፈርሙም እንኳ መንግስት ግን ቅሬታ ይኖረዋል። በነገው የፊርማ ስነ ስርዓት ላይ የኬንያ፣ የኡጋንዳ፣ የሱዳንና የኢትዮጵያ መሪዎች ይገኛሉ ተብሏል። በኒጀር ዴልታ መንገድ ላይ የተጠመደ ቦምብ ፈንድቶ 3 ሰዎችን ሲገድል ሌሎች 27 አቆሰለ። የግብፅ ጦር ኃይል ነው ይህን ያስታወቀው። ትናንት ሰኞ ለደረሰው ለዚህ አደጋ ታዲያ ተጠያቂ የሆነ ማንም አልቀረበም። ሌላ ሁለተኛ ቦምብ ሰሜናዊ ሲናይ ባህረ ገብ መሬት ኤል አሪሽ አጠገብ ፈንድቶ 5 ወታደሮችንና የሕክምና አባላትን ገድሏል። ባለፈው ሳምንት ካይሮ ውስጥ የደረሰ ኃይለኛ ፍንዳታ የአገሪቱን ብሔራዊ የደህንነት ሕንፃ አውድሞ 29 ሰዎችንም አቁስሏል። ፕሬዚዳንት ሞሐመድ ሞሪስ ከስልጣን ከተወገዱና በእስር ላይ ከዋሉበት ከ2013 ወዲህ ነውጠኞች ወታደራዊ መንግሥት ለመገልበጥ ውጊያ እያካሄዱ መሆናቸው የሚታወቅ ነው። ሰሜን ናይጄሪያ ውስጥ አጥፍቶ ጠፊዎች ባደረሷቸው 2 የቦምብ ፍንዳታዎች በኦቶቡስ የሚጓዙ ሲቪሎችን ሕይወት አጠፋ። በዳማቱሩ ኦቶቡስ ማቆሚያ ጣቢያ የደረሰው የመጀመሪያው ፍንዳታ 5 ሰዎችን ገድሎ ከ40 በላይ አቁስሏል። ሁለተኛው አጥፍቶ ጠፊ ግን በችኮላ ያፈነዳው ቦምብ ከራሱ ሌላ ማንንም ላይ ጉዳት አላደረሰም ተብሏል። የኦቶቡስ ጣቢያውን ፍንዳታ ያደረሰችው አንዲት የ14 ዓመት ልጅ መሆኗን ምስክሮች ይናገራሉ። ዳማቱሩ ዮቤ ክፍለ ሀገር ውስጥ የምትገኝ የ44 ሺህ ህዝብ መኖሪያ ከተማ ስትሆን ዮቤ ደግሞ የአሸባሪው ቦኮ ሐራም ጥቃት ከሚያይልባቸው 3 ክፍላት ሀገር አንዷ ነች። በመጨረሻም የሃንጋሪ መንግስት ከሰርቢያ ጋር በሚያዋስነው ድንበር ላይ 3.5 ሜትር ከፍታ ያለው አጥር አቆመ። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። ከቴክኒክ መሐንዲሱ ስኬፕሴስክና ከአቀናባሪ ጽዮን ግርማ ጋር አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ታዲያ ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ ነው የምወስዳችሁ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ክስ ባልተነሳላቸው የዞን 9 አምደኞች ጉዳይ ትላንት ብይን ይሰጣል ተብሎ ቢጠበቅም ለሌላ ጊዜ ቀጠሮ ሰጥቷል። ተከሳሾች የተለያዩ አቤቱታዎችን ለችሎቱ ማቅረባቸውም ተመልክቷል። በሌላ ዜና በዚሁ ችሎት ብይን ከእስር እንዲፈቱ ባለፈው ሳምንት ትእዛዝ የተሰጠላቸው የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌውና 7ኛው ተከሳሽ አቶ አብርሃም ሰለሞን እስከ ዛሬም ከእስር ያለመፈታታቸው ነው የተገለጠው። የፍርድ ቤቱ ብይን በአቃቤ ሕግ የይግባኝ አቤቱታ መታገዱ ነው የተነገረው። በጉዳዩ ላይ የሕግ አስተያየት የሰጡ ባለሙያዎች ግን እግዱ የሕግ መሰረት የለውም ይላሉ። መለስካቸው አምሃ ዝርዝሩን ይዟል።
ክሳቸው የተቋረጠው 5 ጦማሪያንና ጋዜጠኞች ከእስር ከተፈቱ በኋላ በቀሩት 5 ተከሳሾች ጉዳይ የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ዛሬ ብይን ለመስጠት ሁለተኛውን ቀጠሮ ሰጥቶ ነበረ። ይሁንና ዛሬም በጽህፈት ቤቱ ውስጥ ተከሳሾችንና ጠበቆቻቸውን ብቻ አስገብቶ ሌላ ተለዋጭ ቀጠሮ ለሶስተኛ ጊዜ እንደሰጠ የተከላካይ ጠበቃ አቶ አማሃ መኮንን ገልጸዋል።
የተገለጸልን ምንድን ነው? ያው ፍርድ ቤቱም ይህንኑ ገልጿል። ዛሬ ብይኑን ለማድረስ ቃል ተገብቶ እንደነበረ፣ ነገር ግን አሁንም ከሰነዱ ብዛት አንጻር በተገባው ቃል መሰረት ብይኑን ዛሬ ማድረስ እንዳልተቻለ፣ በሌላም በኩል ደግሞ 2 ዳኞች ስለሌሉም ገና መነጋገር እንደሚያስፈልግ ይህንን ሁሉ ግምት ውስጥ በማስገባት ዛሬ እንዳልደረሰ ነው የችሎቱ የግራ ዳኛ የገለጹልን።
አቶ አማ አክለውም ፍርድ ቤቱ ተለዋጭ ቀጠሮ ለጳጉሜ 2 ቀን 2007 ዓ.ም መሆኑ እንደተገለጸ ተከሳሾቹ የተለያዩ አቤቱታዎችን ማቅረባቸውን ገልጸዋል። በዚህም መሰረት አቶ በፍቃዱ ኃይሉ ይህ ሁሉ እንግልት ከሚደርስብን አንድ ፊቱን ተከላከሉ ብንባል ይሻላል እንዳለና ፍርድ ቤቱም ብይኑ በተጠቀሰው የሰነድ ብዛት ምክንያት ብቻ መድረስ እንዳልቻለ ተገልጾለታል ብለዋል። ሶስተኛ ተከሳሽ አቶ ናትናኤል ፈለቅም ያቀረበው አቤቱታ እንደነበረም አቶ አማ አስታውሰዋል። የማረሚያ ቤቱ አስተዳደር ተከሳሾችን ተመሳሳይ ልብስ ለብሰው ችሎትን እንዳይቀርቡ ፍርድ ቤት ትእዛዝ ሰጥቷል በሚል ዛሬም በብዙ ውዝግብ ወደ ችሎት እንደመጡ ጠቅሶ ፍርድ ቤቱ ይህን ትእዛዝ ሰጥቶ ከሆነ በምን አግባብ እንዳዘዘ ይግለጽልን የሚል ጥያቄ አቅርቦ ነበረ ብለዋል። ፍርድ ቤቱ የወሰደውን እርምጃ አብራርተዋል።
ችሎቱ የማረሚያ ቤትን ተወካይ አስጠርቶ መቼና የት ቦታ ይሄ ችሎት እንደዚህ አይነት ትእዛዝ እንደሰጠ እንዲገልጽ ለማረሚያ ቤቱ ተወካይ ጠይቆ፣ የማረሚያ ቤቱ ተወካይ ግን ያው ይሄ እኛ በቀጥታ ይሄ ችሎት እንደዚህ ያዟል አላልንም፣ ግን በአጠቃላይ ተከሳሾች እንደዚህ ዩኒፎርም ለብሰው መምጣት የለባቸውም የሚል ነገር ስላሉ በዚህ ምክንያት ነው እኛም ይህም ማድረግ አትችሉም ብለን የነበር ነው የሚል መልስ ሰጠ። ነገር ግን ፍርድ ቤቱ በአጽንኦት ይህም ችሎት እንደዚህ አላዘዘም፣ ስለዚህ ተከሳሾች እንዲህ አይነት ይልበሱ እንደዚህ አይነት አይልበሱ የሚል ትእዛዝ አይሰጥም፣ በዚህ በኩል የተወሰደ ነገር ካለ እንዲታረም በሚል ለማረሚያ ቤት ተወካዩ ማሳሰቢያ በመስጠት በዚሁ ነው እንግዲህ ዛሬ የተሰናበት ነው።
በዚህ የክስ መዝገብ ክሳቸው ከተቋረጠው 5 ተከሳሾች ሌላ ዛሬ ሊሰጥ የነበረውን ብይን ሲጠብቁ የቆዩት በሌለችበት የተከሰሰችው ሶላይና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃንና አቤል ዋበላ ናቸው። በተያያዘ ዜና ባለፈው ሳምንት ነሐሴ 14 ቀን ይኸው ችሎት በሰጠው ብይን በሽብር ወንጀል ተከሰው ሲከራከሩ ከቆዩት መካከል የቀድሞ የአንድነት የዴሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውንና 7ኛ ተከሳሽ አቶ አብርሃም ሰለሞንን መከላከል ሳያስፈልጋቸው በነጻ አሰናብቶ እንዲፈቱ ወስኖ የነበረ ቢሆንም እስከዛሬ ድረስ ብይኑ ተፈጻሚ ሳይሆን መቅረቱ የቤተሰብ አባላት ለቪኦኤ ገልጸዋል። ይህ የፍርድ ቤቱ ውሳኔ አቃቤ ሕግ ለጠቅላይ ፍርድ ቤት አቅርቧል በተባለ ይግባኝ አቤቱታ ምክንያት መታገዱን የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የሕግ ትዕዛዝ በእርግጥ ተሰጥቶ ከሆነ እንዴት ያለ የሕግ መሠረት እንዳለው አቶ አምሃ መኮንንን ጠይቄያቸው ነበረ።
ጸንቶ ካለው የሕግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነጻ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ሕግ ቅሬታ አለኝ ብሎ በተገቢው የሕግ ስርዓት መሰረት የይግባኝ ቤት ታወለጠ ከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነ ስርዓት ሕጉ ላይ በስር ፍርድ ቤት በተከሳሽ በነጻ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል የሕግ ስርዓታችን የሚያስቀምጠው ነገር የለም።
አቶ አማ እንደሚያስረዱት ከሆነ እንዲህ ያለው ይግባኝ በኢትዮጵያ ሕግ የሚፈቀደው ለተከሳሽ ነው።
ይልቁንም በሕግ ስነ ስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆኖ እየተከራከረ እያለ ስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ በተለይም ነጻነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ለቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ይግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችልና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የእስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነስርዓት ሕጋችን 188 ላይ በግልጽ ተቀምጧል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከአቶ ሀብታሙ አያሌውና ከአቶ አብርሃም ሰለሞን ጋር መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የበየነላቸው አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ ከዚህ ቀደም በዚሁ ችሎት በክርክር ላይ እያሉ የችሎት ሥራ አውካችኋል በሚል ቅጣት የተጣለባቸው ስለሆነ ይህን ቅጣት ፈጽመው እንደሚለቀቁ በብይኑ ላይ እንደተገለጸ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁንም በመለስካቸው ዘገባ እዚያው አዲስ አበባ እንቆያለን። ኢትዮጵያ ለሚቀጥሉት 5 ወራት 230 ሚሊዮን ዶላር የሚያወጣ ምግብ ነክና ሌሎች አስቸኳይ የሰብአዊ እርዳታ ቁሳቁሶች እንደሚያስፈልጓት ተገለጠ። አስቸኳይ እርዳታው የሚያስፈልጋቸው ሰዎች ቁጥርም ቀደም ብሎ ከተገመተው በ55% መጨመሩ ነው የተገለጠው። መለስካቸው አምሃ ዝርዝሩን ይዟል።
ከተባበሩት መንግስታት የዓለም ምግብ ድርጅት ዛሬ የተገኘ መረጃ እንደሚለው የኢትዮጵያ መንግስትና የሰብአዊ እርዳታ አጋሮቹ በአንድነት ሆነው ባለፈው ሳምንት ውስጥ ይፋ ባደረጉት መሰረት ባለፈው የካቲት ወር መጨረሻ ላይ ተገምቶ ከነበረው የእርዳታ ፈላጊዎች ቁጥር ላይ 1.6 ሚሊዮን የሚሆኑ ሰዎች መጨመራቸውን ይገልጻል። ይህም ቀደም ሲል ከተገመተው 2.9 ሚሊዮን ጋር ተደምሮ የተረጂው ቁጥር 4.5 ሚሊዮን ደርሰዋል ብሏል። ይህ ቁጥር በመቶኛ ሲሰላም የዕለት ደራሽ እርዳታ ፈላጊዎችን ቁጥር በ55% እንዲያሻቅብ አድርጎታል። የኢትዮጵያ መንግሥት አጋር መንግሥታትና ድርጅቶች ባለፈው ሐምሌ ወር ባደረጉት የጋራ ግምገማ ለተረጂዎች የሚያስፈልጉ ምግብ ነክና ሌላ የእርዳታ ቁሳቁሶችን ለመግዛት 230 ሚሊዮን የአሜሪካ ዶላር እንደሚያስፈልግም ታውቋል። የኢትዮጵያ መንግሥት በቅርቡ ይፋ እንዳደረገው 700 ሚሊዮን ብር ወይንም ወደ 33 ሚሊዮን የአሜሪካ ዶላር ለተፈጠረው ወቅታዊ ችግር መድቧል። ይኸው መግለጫ የመንግሥታቱን ድርጅት የሰብአዊ ጉዳዮች አስተባባሪ ጽሕፈት ቤት ኃላፊ ሚስትር ዴቪድ ዴል ኮንቴን ዋቢ በማድረግ የዘንድሮ የበልግ ዝናብ ብሔራዊ ሜትሮሎጂ ባለሥልጣን በዓመቱ መጀመሪያ ላይ ከተነበየውም የባሰ ነበር ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቀጣዩ የመጽሔቱ የትንታኔ ርዕስ ደግሞ ወደ አውሮፓ እንሻገራለን። ባለፈው አርብ ከአምስተርዳም ወደ ፓሪስ ይጓዝ በነበረ ባቡር ላይ አዩብ አልካዛኒ የተባለውን ታጣቂ ታግለው በቁጥጥር ስር ያዋሉት 3 አሜሪካውያንና አንድ እንግሊዛዊ በትላንትናው ዕለት እጅግ ታላቅ የተባለውን የፈረንሳይ ብሔራዊ የክብር ሜዳሊያ ተሸልመዋል። በፓሪስ ቤተ መንግስት ከፍተኛ ዲፕሎማቶችና ባለስልጣናት በተገኙበት ስለተከናወነው ስነ ስርዓት ይህንን አስመልክቶ የተጠናቀረውን ዘገባ ቆንጅታ ያቀርባለች።
Monsieur Spencer Stone, au nom de la République française, je vous fais
የፈረንሳይ ፕሬዝዳንት ፍራንሷ ኦላንድ ለአሜሪካውያኑ ስፔንሰር ስቶን፣ አሌክስ ካርላቶስ እና አንቶኒ ሳድለር እንዲሁም ለእንግሊዛዊው ክሪስ ኖርማን የክብር ኒሻኖቹን ከሸለሙ በኋላ አቅፈዋቸው ስለፈጸሙት ጀግንነት አመስግነዋቸዋል።
Voilà, quatre hommes qui se sont dressés avec d'autres.
እነዚህ አራት ሰዎች የራሳቸውን ህይወት ከማዳናቸው በስተቀር 500 ተሳፋሪዎችን ይዞ ከአምስተርዳም ይበር በነበረው ፈጣን ባቡር ላይ ሊደርስ የነበረውን አሳዛኝ ተግባር ተከላክለዋል ብለዋል ኦላን። የፈጸሙትን የጀግንነት ተግባርና ፊታቸው የተደቀነውን ክፉ ሽብርተኝነት በተረጋጋ መንፈስ መጋፈጣቸው መላውን ዓለም አስደንቀዋል ሲሉም አክለው አስገንዝበዋል።
Au nom de la France, je tiens à vous remercier pour ce que vous avez fait.
በሀገሬ በፈረንሳይ ስም አመሰግናችኋለሁ። የናንተ የጀግንነት ተግባር ለብዙዎች ምሳሌ ይሆናል ብለዋቸዋል። አስከትለው ፕሬዝዳንቱ አሸባሪ ሲሉ የጠሩትን ታጣቂ አዩብ ኤልካዛኒን ታግሎ በቁጥጥር ስር በመዋል የረዱትን ሌሎቹንም የባቡሩን መንገደኞች አመስግነዋል። ከነዚህም መካከል አንድ ፈረንሳዊና ኦስሎ ሆስፒታል የተኛ ፈረንሳዊ አሜሪካዊ ያሉባቸው ሲሆን እነሱ በሌላ ስነ ስርዓት የክብር ኒሻናቸውን እንደሚቀበሉ ታውቋል። ሶስቱ አሜሪካውያን አብረው ሆነው ለመጀመሪያ ጊዜ ትናንት እሁድ ለጋዜጠኞች በሰጡት ቃል ካዛኒን እንዴት አድርገው ድብድብ አድርገው እንደጣሉ ታብራርተዋል። ያን እንድናደርግ ያነሳሳን መሰረታዊ የሆነ ያልሞት ባይ ተጋዳይነት ነው ብለዋል አንቶኒ ሳድለር።
In times of like crisis like that, I would want it to be learned that basically to do
እንዲ አይነት ቀውስ ሲደርስ በቃ አንድ እርምጃ መውሰድ እንዲለመድ ፈልጋለሁ። መደበቅ ወይም ዝም ብሎ መቀመጥ ምንም አይሰራም። ጓደኛ የስፔንሰር ብድግ ባይል ኖሮ ታጣቂው ያሰበው ይሳካለት ነበር።
የ26 አመቱ ሞሮካዊ ከእስልምና አክራሪዎች ጋር ግንኙነት አለው። ወደ ሶሪያም ሳይጓዝ አልቀረም ተብሎ በሶስት ሀገሮች የደህንነት አገልግሎቶች ይታወቅ እንደነበረ ተገልጿል። በአሁኑ ወቅት የፈረንሳይ ጸረ ሽብርተኛ ባለስልጣናት እየመረመሩት ነው።
አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ቅንብሮቹ ክፍለ ጊዜ ስንሻገር ሳምንታዊው ሐኪሙን ይጠይቁ ይጠብቀናል። በልማድ የጉበት በሽታ በሚል ጥቅል ስያሜ ከሚታወቁት የህመም አይነቶች አንዱ በሆነው ሄፓታይተስ ሲ እና በጉበት ካንሰር ምንነት ሕክምናና እንክብካቤ ዙሪያ ከመስኩ ባለሙያ ጋር የተካሄደ ቃለ ምልልስ ነው ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው። ተከታታይ ክፍል ዝግጅቶቹ በቅርቡ ለጉበት ካንሰር መጋለጣቸውን ይፋ ያደረጉትን የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ዜና ተከትሎም በተለይ በህመሙ ምንነት የካንሰር ሴሎች ከአንድ የሰውነት ክፍል ወደ ሌሎች የተለያዩ ክፍሎች ሲሰራጩና በሽታው ከአንድ በላይ የሰውነት ክፍል ወይም አካልን ሲያጠቃ የሚፈጠሩት ሁኔታዎችንም ይመለከታል። በሁለቱ የህመም አይነቶች ህክምናና የሌሎች ተዛማጭ የበሽታ አይነቶች አስፈላጊ ምርመራና ህክምና ዙሪያም ያጠነጥናል። የዛሬው ለጥያቄዎቹ ማብራሪያ የሚሰጡን ዶክተር ዘላለም ተመስገን በዚህ በዩናይትድ ስቴትስ በሚገኘው እውቁ የሜዮ ክሊኒክ የተላላፊ በሽታዎች ህክምና ማዕከል ዲሬክተር እና እንዲሁም የህክምና ሳይንስ ፕሮፌሰር ናቸው። ወደ ዝግጅቱ ልውሰዳችሁ። ዶክተር ዘላለም ቀደም ሲል በዚህ ርዕስ ላይ መሰል ቃለ ምልልስ አድርገናል። የቅርቡ ዝግጅታችን መነሻ የሆነው በመግቢያችን እንደተጠቀሰው የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ለካንሰር መጋለጣቸውን እንዲሁም ሰውነታቸውን የሌሎች አካላት ማጥቃት አስመልክቶ እየተሰማ ያለው ዜና ነው። እሳቸው ይፋ ካደረጉ በኋላ እስኪ በቅርብ ጊዜ ደግሞ በኢትዮጵያ ማህበረሰብ እየጨመረ በሚመስል መልኩ እየተስፋፋ የሚመስለውን የካንሰር በተለይ የደረሱበት ካንሰር በተመለከተ ማንሰራራቱም ወይም ቁጥሩ ማደጉንም አክለው በሱን እንደደረ
አንደኛው እንግዲህ ይሄ ነገር ወይ ከዛ በፊት አንድ ነገር ልናገር ከድሮ የበለጠ ብዙ እንዳለ አላቅም። ለምሳሌ በኢትዮጵያ ግን ከድሮ የበለጠ አሁን ቴስት ማድረግ ስለምንችል ምናልባት ቁጥሩ ሊታየን ይችላል። በእውነትም ቁጥሩን በሶ ሊሆን ይችላል። እሱ እርግጠኛ አይደለሁም። አንደኛው ይሄ እንደዚህ አይነት ነገር መኖሩንና ከብዙ ዓመት በኋላ ወደ ካንሰር መተላለፍ የሚችሉ ማወቁ ራሱ አንድ ትልቅ ነገር ነው። ሁለተኛ የሚተላለፍበትን ካወቁ እሱ ደግሞ ሌላ ትልቅ ነገር ነው። በደም በመርፌ በመሳሰሉ ነገሮች የሚመጣ ከሆነ እንደዛ አውቆ በዛ እንዳይመጣ ማድረግ የሚቻለው ነገር ማድረግ ይቻላል ማለት ነው። ንጹህ የሆነ መርፌ የመሳሰሉ ነገሮችን። ሶስተኛ ቴስት ማድረግ ይቻላል። ቴስት ከተደረገ ደግሞ አሁን ብዙ ብዙ አዳዲስ በጣም ኢፌክቲቭ የሆኑ መድኃኒቶች እየወጡ ናቸው። እነዚህ ሁሉ መድኃኒቶች እንደ ኢትዮጵያና ኢትዮጵያ የመሳሰሉ ሀገሮች ውስጥ የሉም። በቅርቡ ጊዜ እንደሚደርሱ ተስፋ እናደርጋለን። ግን ቴስት መደረጉ መታከሙ ብቻ ሳይሆን አንዳንድ ነገሮች የጉበት በሽታ የሚያባብሱ ነገሮች አሉ። ለምሳሌ ዋናው ትልቁ ነገር አልኮሆል ነው እና እነሱን ነገሮች አቮይድ ማድረግ ይቻላል፣
መጠንቀቅ ይችላሉ። እና ስለዚህ እነኝን ሁኔታዎች በማጤን የበሽታውን ስር መስደድም ሆነ አስፈላጊውን እርምጃ በመውሰዱ ረገድ ጥንቃቄ ሊያደርጉ ይችላሉ።
በነገራችን ላይ ሄፓታይተስ ሲ እና ኤች አይ ቪ ብዙ ጊዜ አብረው ይመጣሉ፣ ምክንያቱም የሚተላለፉበት መንገድ በጣም ተመሳሳይ ስለሆነ እና ኤች አይ ቪ እና ኤች ሲ ቪ አንድ ሰው ካለው ኤች አይ ቪም ኤች ሲ ቪውም ከድሮ ይብሳል። ስለዚህ ስለ ኤች አይ ቪ ማወቅና ኤች አይ ቪም ቴስት መደረግ ፖዘቲቭም ከሆነ ያንን መታከሙ ራሱ የሄፓታይተስ ሲሆንም ያሻሽለዋል።
ኤች ሲ ቪ የሄፓታይተስ ሲ ቫይረስ የሚባለው አጽህሮት ነው።
አዎ።
በሌሎች የካንሰር በሽታዎች እንደሚታየው መጀመሪያ ህመሙ ከዛ ከተባለው የሰውነት አካል ሲነሳና ከሌላ የሰውነት አካል ሰውነትን በማዳረስ የሚዛመትበት ሁኔታ እንዳለው ሁሉ በዚህ በጉበት ካንሰር ወቅት ሌሎች የሰውነት ክፍሎች ላይ ያለ የካንሰር አይነት የመምጣት እድሉ ወደ ጉበት የቱን ያህል ከፍ ያለ ነው? ምናልባት በዚህ ረገድ ማወቅ የሚገባን ነገር ካለ?
አዎ፣ እርግጥ ሌላ ቦታ ሌሎች አይነት ካንሰሮች ካሉ ለምሳሌ የኮሎን ካንሰር ወይ ሌላ አይነት ካንሰር ወደ ጉበት ሊተላለፍ ይችላል። ደግሞ ሌላ ሰውነትን በሙሉ የሚያዳርሱ ካንሰሮች ለምሳሌ ሊምፎማ ነገሮች ጉበትንም ሊያጠቁ ይችላሉ። እና ለእነሱ ልዩ ምልክት የለም። አንድ ሰው ይሄ ካለው ፕራይመሪ ካንሰር ነው ሰከንደሪ ካንሰር ነው የሚል ነገር የለም። ግን አብዛኞቹ ጉበት ላይ ያሉ ካንሰሮች ሄፓታይተስ ሲ ትልቅ ሚና ይጫወታል።
ዶክተር ዘላለም የሄፓታይተስ ሲም ሆነ የጉበት ካንሰርን በተመለከተ በሕክምና የሚረዱበት ሁኔታ ምርመራውን ጨምሮ ቀደም ሲል ከነበረው መሻሻሉን ገልጠውልናል። እንደ ኢትዮጵያ ባለ የምርመራውም ደረጃዎች አማራጮቹ ውስን ቢሆኑ ሕክምና መድኃኒቱም እንዲሁ በአንጻሩ ውስን ቢሆን የቱን ያህል ግን ህሙማን ሊረዱ ይችላሉ? አማራጮቹ የተወሰኑ እንደሆኑ ከግምት አስገብተን ነው ይህን ጥያቄ የማነሳሉት። ቀድሞ መመርመርና ማወቅ የቱን ያህል በእርግጥ በተጨባጭ ይረዳል?
በአሁኑ ጊዜ እንደሚመስለኝ አንድ ሰው ገንዘብ ካለውና ሌላ ቦታ መሄድ የሚችል ከሆነ እዛ መታከም ይችላል። ግን ለብዙ ሰው ይሄ ነገር አይረዳም። ሁለተኛ ግን ይሄ መሆኑ ከታወቀ አንዳንድ ነገሮችን ማድረግ ይቻላል። አንደኛ የአልኮሆል እና የመሳሰሉትን ነገሮች መተው ያን 20 ዓመት ብለን ያወራነውን ነገር ሊያሰፋው ይችላል ማለት ነው። ሁለተኛ ደግሞ ወደ ሌሎች ሰዎች እንዳይተላለፍም ይረዳል። ሶስተኛ ኤች አይ ቪ እንዳለና እንደሌለ ማወቅ ይቻላል። እሱን ከታከመ ደግሞ ሄፓታይተስ ሲውም ሊሻል ይችላል ትንሽ ማለት ነው። እና አሁኑ ጊዜ እርግጠኛ የዚህ በጣም ውድ የሆነ ኮምቢኔሽን ትሪትመንት ኢትዮጵያ ውስጥ ባይኖርም የጉበት ችግር አለ ተብሎ ከታመነና አንድ ሰው ቴስት ከተደረገ ጥቅም አለው። የተወሰኑ ነገሮች ማድረግ ይቻላል ሰው የሆነና አካባቢ ያሉትን ሰዎች ለማሻል።
ሄፓታይተስ ሲ በአመዛኙ ሳይታወቅ ሰውነት ውስጥ ቆይቶ ከብዙ ዓመት በኋላ የሚታወቅ እንደመሆኑ በተለይ ደግሞ የካንሰሩ ሁኔታ ዘግይቶ የሚመጣ ከመሆኑ አንጻር ሄፓታይተስ ሲ ሳይታወቅ ረጅም ጊዜ ሰዎች ሳያውቁት ለበሽታው መጋለጣቸውን ሳያውቁ መኖራቸውና በአንጻሩ ደግሞ የጉበት ካንሰር ከብዙ ዓመታት በኋላ የሚመጣ መሆኑ የጉበት ካንሰሩም በመጨረሻ ላይ የሚታወቅበት አጋጣሚ ሊኖር ይችላልና ምን አይነት ሁኔታዎች ከግምት ሊገቡ ይገባል? ቅድም አድርጎ ያሏቸው ጥንቃቄዎችም እንዲሁ ትርጉም ሊኖራቸው ይችላልና።
አዎ፣ እንግዲህ ዋናው አንደኛ ማን ቴስት ይደረግ ማን ቴስት አይደረግ የሚለው ነገር ሁለት ነገሮች ይጠይቃል። አንደኛው አገሪቱ ውስጥ ወይም ደግሞ አገሪቱ ብቻ ሳይሆን በአንድ ከተማ ውስጥ ወይም በአንድ አካባቢ ውስጥ ምን ያህል ነው ችግሩ ሄፓታይተስ ሲ። እንደሱ አይነት ነገሮች ለሀገሩ መታወቅ ያስፈልገዋል። ልክ እንደ ለምሳሌ ችግሩ 50% ሰዎች ሄፓታይተስ ሲ አላቸው ስንል ትልቅ ነገር ነው 50% እና ያ 50% እንግዲህ ሀገሩንም መንግስትንም ህቅና ኮሚኒቲውንም እነዛ ነገሮች ተስ ለማድረግ ይገባፋል ማለት ነው። ግን ችግሩ 5% 6% 4% እንደዛ አካባቢ ከሆነ እና የሀገሩ ሀብትና ኢንፍራስትራክቸር እነዚህ ነገሮች ተስ ለማድረግ ብዙ ካልሆነ ፕራዮሪቲው ትንሽ ይሆናል ማለት ነው። እንደሚመስለኝ የኢትዮጵያ ኤችሲቪ ብዛት ፕሮባብሊ እንደዛ 4-7% ቢሆን ነው። ከዛ የሚበልጥ ብዙ አይመስለኝም። ሁለተኛ የእያንዳንዱ ሰው ሄፓታይተስ ሲ የመኖሩ እድል ምን ያህል ነው? የአይቪ ድራግ የሚወስድ ከሆነ ሪስኩ ወደ 80-90% ሊሆን ይችላል። ግን ሌላ ምንም የሚታወቅ ሪስክ ከሌለው ባለቤቱ ወይም ወላጆቹ ወይም ሌሎች ሰዎች አካባቢ ያሉት የሴክሹዋል ፓርትነሮች ሄፓታይተስ ሲ ከሌላቸው የጉበት ምልክት ከሌለው ያ ሰው እንግዲህ ቴስት ማድረጉ ትልቅ አስፈላጊ ነገር ላይሆን ይችላል። እና ሶስተኛ ሌላ ከሄፓታይተስ ሲ ጋር የተገናኘ በሽታ ካለ ኤች አይ ቪ ለምሳሌ ካለ ሁሉም ኤች አይ ቪ ያለው ሰው ሄፓታይተስ ሲም ቴስት መደረግ አለበት። እና እንደዚህ አይነት ነገሮች ነው ማየት ያለበት የሚመስለኝ አንድ ሰው ቴስት ከማድረግ በፊት።
ዶክተር ዘላለም ተመስገን በእውቁ የሜዮ ክሊኒክ የተላላፊ በሽታዎች ሕክምና ክፍል የኤች አይ ቪ እና የቲቪ ሕክምና ክፍል ኃላፊ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አድማጮች ታዲያ በመግቢያ ቀደም ብዬ እንደገለጽኩት በቅርቡ ለጉበት ካንሰር መጋለጣቸውን ይፋ ያደረጉትን የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተርን የጤና ሁኔታ ወይም ዜና ተከትሎ የካንሰር ህመም በሌሎች አካል ክፍሎች ሲሰራጭ የሚፈጥረውን ወይም የሚኖረውን ሁኔታ ለመከላከልም ሆነ በሕክምናው የሚኖሩትን ጨምረን በተከታታይ ዝግጅታችን እንመለከታለን። አሁን በቀሩን ጥቂት ደቂቃዎች ዘና ልንል እድሉ የተገኘ ይመስላል። ቴዲ አፍሮ ነው የሚያዝናናን። ቁርሶ ይለናል ነው። ቴዲ አፍሮ እናመሰግናለን። ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም በምሽቱ 3 ሰዓት በአጭር ሞገድ 1922ና 25 ሜትር ባንዶች ስንመለስ እንድናገኛችሁ በቀጠሮ የምሽቱ
This program has come to you from the Voice of America, Washington.